እንደምሰነበቱ?
ራስልኝ እንደምናል።
ሽማብራሪያ የሚያስፈልጋቸው ጉዳዮች ስላሉን ነው እርሶን ዛሬ የጋበዝነው። ግንቦት 7 የተባለው ድርጅት ሊፈጽመው አቅዶት ነበር የሚባለው የሽብር ተግባር በሰላማዊ ትግሉ ላይ ምን ተጽዕኖ አለው ይላሉ እርሶ? አንዳንዶች የመፈንቅለ መንግስት ሙከራ ነው ሲሉ፣ መንግስት ደግሞ ግድያ ለመፈጸም የተወጠነ ሽብር ነው ይላል። ይህንን ሊያብራሩልን ይችላሉ አምባሳደር?
መጀመሪያ ስለተሰጠኝ እድል ከፍ ያለ ምስጋና አቀርባለሁ። ጥያቄው የተገባ ነው። ምንድን ነው እንግዲህ የግንቦት 7 የሚባለው ድርጅት በዋነኛነት በሁለት አውራ ግለሰቦች ስም ይበልጥ የሚታወቅ ድርጅት ከተቋቋመበት ጊዜ ጀምሮ ስለሚከተለው የትግል አግባብ ደብቆም አያውቅም። የደበቀው ነገርም የለም። ሁለገብ የትግል ስልት እንጠቀማለን። በማናቸውም አስፈላጊ በሆነ መንገድ መንግስትን እናስወግዳለን። በሚስጥር መደራጀትና ሰላማዊና መጻዊ መንገዶችን እያጣቀሱና እያቀላቀሉ መከተል የሚሉ ስልቶችን እንደሚጠቀም እኔ ወይም አድማጮች ማንም ሳይሆን በየአደባባዩ፣ በየሳምንቱ፣ በየአጥቢያው ሲነገር የኖረ ጉዳይ ነው። ሚስጥር አይደለም። ድርጅቱ ከትግል ስልት መረጣ ባሻገር በአመፅ ትግሉ መስዋዕትነት የሚከፍለውን የህብረተሰብ ክፍል አይደንቲፋይ እስከ ማለት እስከ መለየት ደረጃ ድረስ የተጓዘ ድርጅት ነው። በአመፅ ትግሉ ውስጥ ሰው ይሞታል፣ ንብረት ይጠፋል። ይህ በኢትዮጵያና በኢትዮጵያውያን የሚኖረው የሞራል ቅቡልነት ወይም የሞራል ሌጂቲማሲ ምን ይመስላል እስከ ማለት ድረስ የወረቀት ላይ ትንታኔ የሰራ ድርጅት ነው። እንግዲህ የትግል አግባባቸው ግልጽ ነው። እንደ ትግል ስልት በወረቀት ላይ ሊያሰፍሩት ወይም ደግሞ እንደተለመደው በዋሽንግተን የተንጣለለ የሆቴል እልፍኝ ላይ ሲናገሩት ቀላል ይመስላል። ሲተገብሩት ግን እጅግ ከባድና መራራ የሆነ ስልት ነው። ይህን ሲቀይሱ ነው የኖሩት። እንግዲህ በግንቦት 7 በሚባለው ድርጅት እምነት በኢትዮጵያ ውስጥ ሰላማዊና ህጋዊ ትግል አክትሟል የሚል ድምዳሜ የተደረሰ ነው የሚመስለው። ስለዚህም እንደነሱ አባባል ምናልባት ሰላምን እናፈቅራት ይሆናል። ፍትሃዊ በሚሉት ግብግብ ኢህአዴግን መጣል ይቻል ይሆናል። ነገር ግን በእነሱ ስንክሳር መሰረት ነው ይሄንን አመፃ ግብግብ እንጥለዋለን ከሚሉት ስርዓት ጋር ብቻም ሳይሆን ሰላማዊና ህዝብን በሚጎዳ መንገድ የሚካሄድ መሆኑን እያወቁ የሚፈጽሙት መሆኑን በትክክል ነው ያስቀመጡልን እና ምናልባት በሰላማዊ መንገድ እንታገላለን በሚሉ ድርጅቶች ላይ የራሱ የሆነ ስርቅታ ወይም ሀይካፕ ወይም ደግሞ የራሱ የሆነ ትንሽ ግርዶሽ ሊኖረው ይችል ይሆናል። ነገር ግን በአጠቃላይ ይሄ ያየነው ክስተትና ሁኔታ በስለ ሰላማዊ ትግል ለዲሞክራሲያዊ ግንባታ የሚከፈል ትግል አድርጎ መውሰድ የሚበጅ ነው ይመስለኝ። እዚህ ላይ አንድ ነገር ለማስታወስ ባለፈው ጁላይ 2008 ይመስለኛል እዚህ በሎስ አንጀለስ በተደረገ አንድ ስብሰባ ላይ የዚህ ግንቦት 7 የሚባል ድርጅት ያመጣው እንትና የነፍስ አባት ወይም የእምነት አባት የሆኑ ግለሰብ እንደ ትግል ስልት ከቀየሱት መንገድ ውስጥ የዘረዘሩት ትግል ስልት እዚህ ይለኛል። የሀገር ቤቱን ምን ይላሉ? የሀገር ቤቱን እንቅስቃሴ የሚመሩት ግለሰቦች እነማን መሆን አለባቸው? የሚያዋቅሩት ድርጅት ምን መልክ ይኖረው በህቡ ለምናደራጀውና ሰላማዊ መጻን ቀላቅሎ ለሚደረገውት ግን እነማንን እንመልምል እነማንስ በደማቸው ይዋጁ እነማንስ የደም ግብር ይክፈሉ በየትኛው የህብረተሰብ ክፍል ላይ ብናተኩር ያሉ እንደለስ የሆነ ማለቂያ የሌለው የሳትራት ትግል ሲዘከር ነው የነበረውና ሰላማዊ ትግል እንደማይቀበል ድርጅቱ በትክክል ነው ያስቀመጠው። በአመጻ መንገድ ሄዳለው ነው የሚለው ያመጻው መንገድ ያዋጣ ላያዋጣም የምናየው ነው። የሆነ ሆኖ በሌሎች ድርጅቶች ላይ ግን ይሄ አመጻ ትግል በኢህአደግና አሁን ባለው ስርዓት ብቻ ሳይሆን ሰላማዊ ትግልን እንከታላለን በሚሉ የፖለቲካ ፓርቲዎች ላይ ያነጣጠሩ በመሆኑ የሰላምን ትግል የሚመኙ የሰላምን ትግል ማዕከል ያደረጉ በዛ ዙሪያ መንቀሳቀስ የሚፈልጉ እንዲህ አይነቱን የትግል አግባብ በጋራ መመከትና መታገል የጋራ ኃላፊነት ነው የሚመስለኝ። ምክንያቱም እንዳደረጃጀቱ እንደምኞታቸው እንደ ስትራቴጂ አጣጣላቸው አልፎ ተርፎ ለወደፊቱስ እነማን በምን ደረጃ ለኛ የሚሉትን የስልጣን አክሊል ለመድፋት ደማቸውን ሰጥተው አጥንታቸውን ከስከሰው ሊያረማምዱን ይችላሉ የሚሏቸው የህብረተሰብ ክፍሎች አይደንቲፋይ ማድረግ የደረሰ የፖለቲካ ድርጅት በአደግ ላይ ብቻ ሳይሆን በሌሎችም የፖለቲካ ድርጅቶች ላይ እውነትነት ይኖረው እንግዲህ በህግ ፍርድ የሚታይ ሆኖ ስብያለሁ ወይም ደግሞ መዝጃለሁ የሚለውን ፍላጻ ከመመለስ ወደ ኋላ እንደማይል ነው የሚያመለክተው። ከዛ በተረፈ ሌላው ጥያቄ ኩዴታ ነው ወይስ ሽብር የመፍጠር ዱለታ የሚለው በመንግስት በኩል የተሰጠው መግለጫና በተጨባጭም የሚታዩት መረጃዎች የሚያመለክቱት እነዚህ ግለሰቦች ተደራጅተው ለመፈጸም ያቀዱት መንግስት መገልበጥ ሳይሆን ተከታታይነት ያለው የሰው ህይወትን በመቅጠፍ ያነጣጠረ የዱለታ ተግባር ነው። ዋና ዋና የሚባሉ መሪዎችን፣ አስተባባሪዎችን፣ ተቀናቃኞችን በመቅጠፍ ስርዓቱን ቀስ በቀስ መገዝገዝ ይቻላል የሚል ስትራቴጂ ነው። እነሱም የደበቁን ስትራቴጂ አይደለም፣ በትክክል በነጭና በጥቁር ቀለም አስፍረው የሚንቀሳቀሱበት ነውና እንግዲህ በኋላ ምንድነው መሪዎቹ ስፒን ሊያረጉት ወይም ሊያዞሩት ሞክረው ነበር ለፕሮፓጋንዳ ፐርፐስ። አንዴ መንግስት ኩዴታ ይላል፣ አንዴ ፕሎት ነው ወይም ግድያ አሳሲኔሽን ዱለታ ነው የሚላል ይላሉ ለማምጣት አተሞክሮ ነበር። ግን በመንግስት በኩል ኮንሲስተንትሊ ያለማባራት በተከታታይ የተቀመጠው የመንግስት መፈንቅለ መንግስትም አይደለም ይሄን ለማድረግም አቁሙ ያለም አይመስለኝም ሊኖርም አይችልም። አወቃቀሩም ይሄም ይፈቅድም አይደለም። ኢህአደግ እንደ ድርጅት ኢህአደግ ብቻ ሳይሆን ስርዓት የመሆኑንም ያለማየት ችግር ያለ ይመስለኛል። ያውም በውስጡ ያለፉ አንዳንድ ሰዎች የሆነ ሆኖ በዚህ ተጠርጥረው በህግ ቁጥጥር ስር ያሉ ሰዎችም የህግ ቻርጃቸው የሚያመለክተው ኩዴታን ሳይሆን ዱለታን ነው። የማጥፋት ህይወት የመቅጠፍን አሳሲኔት የማድረግ ፕሎትን የሚያመለክተው ለማለት ይቻላል።
የሰሞኑ እንደው ሞቅ ያለ ዜና በዚህ በአካባቢያችን በአንዳንድ የተቃዋሚ ፓርቲዎችና እንደዚሁም ልሳኖቻቸው በየዌብሳይቱ ይሄ መንግስት አንዳሙስ ነው የቀረው ለተሰነጣጥቋል እየተንገዳገደ ነው ሊወድቅ ምንም አልቀረውም ተረብሽዋል ይሄ እንዲህ አይነት የመሳሰሉትን ዜናዎች እናንተ ስትሰሙ እንደው ምን ተሰማችሁ? ምንድነው የምትሉት?
አንዳሙስ ቀረው ቡሾማ እኮ ስንት ዘመን አለፈው ብዙ ጊዜ ሆነው እኮ እንግዲህ በየጊዜው አንዳንድ ነገሮች ሲፈጠሩና ሲከሰቱ አይከርምም አይበጅም አይቆይም ነው ይሄ ኦል አሎንግ። ምናልባት ኢህአደግ ደርግን ጥሎ አዲስ ስርዓት ማዋቀር ከጀመረበት ጊዜ ጀምሮ ሲነገር የነበረ አባባል ነው። በነገራችን ላይ እንዲቻ አይነት አነጋገር አንዳንድ ሰዎች ለንዋይ መሰብሰቢያ ይገለገሉበታል። ከዚህ በፊትም ያየነው ይመስለኛል። ያደግን አንዳሙ ሳይሆን አንዳንዶቹ ትንሽ ጀነረስ ሆነው እጃቸው ፈታ ብሎ ግደል ለሚያደግን እስከዛሬ 3 ወር አናቆየውም እስከ 6 ወር አናቆየውም ያሉ ግለሰቦች በመቶ ሺዎች የሚቆጠር ገንዘብ ሰብስበው እንደውም በዛው ሰሞን እንደሰማሁት የዛሬ 10 እና 11 12 አመት የሰበሰበ ገንዘብ አንዳንድ ወሳጃቶ የኔ ነው በሚል ፍርድ ቤት የሚጓተቱ ግለሰቦች እንዳሉ አቃለሁ እስከ ሪሰንትሊ። እና አንዳሙስ ቀረው አዲስ ነገር አለ። የሆነ ሆኖ ሰዎች የሚዘነጉት ነገር ቢኖር አንዳንድ ያደግ አንድ ግዙፍ ድርጅት ነው። ግዙፍነቱን ብቻ ሳይሆን በየጊዜው ራሱን መፈተሽ፣ ራሱን ማደስ፣ የተጣመመውን በማቅናት፣ የደከመውን በማትጋት፣ የበሰበሰውን ደግሞ ቢቻል በማከም ታልሆነ ደግሞ በማሳረፍ ወይም ቆርጦ በመተው በዚህ አይነት መንገድ የሚንቀሳቀስና ራሱን ሪጆቨኔት እያደረገ የሚሄድ ድርጅት ነው። በድርጅት ውስጥ ደግሞ ሌላው ትልቁ ቁም ነገር በድርጅት ውስጥ እንደ ሁኔታው እንደ አግባብነቱ የተማማቀ የፖለቲካ ህይወት ምን ጊዜ ማለት በዛ የተማማቀ የፖለቲካ ህይወት ውስጥ አንዳንዱ ተብቶ ሁኔታው ጋር ሁኔታዎችን በደንብ ጨብጦ አብሮ የሚጓዛል። አንዳንዱ ደግሞ በተለያየ ምክንያት የሚያደናቅፈው በርካታ ነው። በዚህ በግንቦት ሰባት ውስጥ አንዳንድ ግለሰቦች በዚህ ሂደት ያለፉ እንዳሉ ያሉ ይመስለኛል። እና ስለዚህ ይህን በመሰለና በዋንኛነት ለቆመበት አላማ ለቆሙለት አላማ ጽናት ባላቸው አባላት በተዋቀረ ድርጅት ውስጥ ምረበሽ መታመስ ምናም የሚባል ነገር ቦታ የላቸው። ይልቅ ምን ያክል አግባብነት እንዳለው አላቅም። ቻሌንጅስ ወይም ፈታኝ ሁኔታዎች አንዳንዱ ተራራ የሚመስል ነገር ግን እንደው ምስጥ የሰራው ኩይሳ ያክል ቻሌንጅ ያጋጥማል። የሱ አይነት በሚፈጠርበት ጊዜ ትልቅ ቻሌንጆች በሚመጡበት ጊዜ እሱን ተቋቁሞ በሱ ተምሮ የበለጠ ጥንካሬ አግኝቶ የሚሄድ አይነት ድርጅት ነው እና መማሪያ ነው የሚያደርገው። የበለጠ ስርዓቱን ለማጠናከሪያ ነው የሚያደርገው እንጂ ምሽብር ምናምን የሚባል ነገር ተሰምቶ ማይታወቅም። ስለዚህ እንደው አንዳንዴ አንድ ምንሽር ወይም አንድ አልቤን አቀባብሎ አካኪ ዘራፍ ይባልና ወዲያውኑ በስብሰባ አዳራሽ አታሽከር አንተ ግስላ ተብሎ የሚፎከር ከሆነ የትግል አግባብነቱ ምን ያክል ያስኬዳል የሚለው አጠያቂ ነው። እንግዲህ የግንቦት ሰባት መሪ የሆኑ ሰው አስታውሳለሁ በዛው ሰሞን ኢህአዴግ በሬዲዮ በተሰጠው ከዚህ እንትን በኋላ ሲሰጡ ነው ቃለ መጠይቅ ኢህአዴግ ለስልጣን ያሰጋኛ ብሎ የሚያስበው ግንቦት ሰባትን ነው የሚመስለኝ በማለት በተደጋጋሚ ብዙ ሲናገሩ ሰምቻለሁ። እኔ እስከማውቀው ድረስ አሁንም በትክክል እውነታዎች እንደሚመሰክሩት ግንቦት ሰባት የሚባል ድርጅትና መሪዎቹ የሚፈልጉት ነገር ቢኖር በቀላጤ ደብዳቤ ትግልን መምራት ነው። እነሱ ሊረማመዱበት ያልቻሉትን የእሳት ረመጥ ሊጨብጡት የማይመኙትን የእሳት አለሎ ሌላው እንዲራምድላቸው ሌላው እንዲጨብጥላቸው የሚፈልጉ ናቸው። ይሄ የሚያዳምጠኝ በሙሉ ይኸው ከጧት ከማታ ሊመሰክር የሚችል ነው ይመስል። እሳት አለሎንም ጨብጦ ወደ ስልጣን መውጣት የሚፈልግ ሰው ሁለት ሱሪ ነው መታጠቅ ያለበት፣ ሩጦ አይደለም መምጣት ያለበት። ይህንን መገንዘብ የግዴታ ነው የሚመስለኝ እንጂ በሌላ ሙቶ ሌላ ተረማምዶ የሚያልፍበት አይነት አካሄድ የትግል አግባብም ተገቢነትም ያለው አይመስለኝምና እንግዲህ ሰሞኑን የምናየው የሰንጎ መገን የፖለቲካ አካሄድ ጀግና መስለል ለብዙዎቻችን ለምናውቀው በእውነት በጭምብል በመጋረጃ የተሸፈነ እውነታ እንጂ የሰዎችን እውነተኛ ተክለው ሰውነት የሚያመላክት አይመስለኝም። ይህን ከተመክሮ ለመናገር ብደፍርም ማፍርበትም አይደለሁም። እና በተለይ ደግሞ የትናንትና ጉዳይ አስፈጻሚዎች መዝገብ ይዘው ጉዳይ የሚያስፈጽሙ ግለሰቦች ባልተናነሰ ሁኔታ ምናልባት አሳንሽው ካልሆነ ደግሞ በፖለቲካ ወፈፌነት የሚታወቁ ግለሰቦች እንዴት አድርገው በኢህአዴግ ውስጥ መሰነጣጠቅን እንደሚፈጥሩ ለኔ በጣም እንቆቅልሽ ነው። እና እንዲሁ ዝም ብሎ አንዳንድ በስብሰባ አዳራሽ ፖለቲከኞች ሲተብዩ የፖለቲካ ብዕነት አክሊል የመድፋት ቴምፕቴሽን ሃይ ነው። እና እንደው በዛ ማዕቀፍ በዛ አግባብ ብናየው ነው የሚሻለው እንጂ የሚሰነጠቅም የለም የሚሸማቀቅም የለም። ይሄን ለማለት ነው። አመሰግናለሁ።
ባለሳሳት አምባሳደር ታዬ ባለፈው ሳምንት ይመስለኛል እዚህ ዋሽንግተን በተደረገ ስብሰባ ላይ ግንቦት ሰባት ድርጅት ሊቀመንበሩ መጨነቅ ያለብን ለኢህአዴግ መንግስት መውደቅ ሳይሆን የሚተካው መንግስት ምን መምሰል እንዳለበት ነው ይላሉ። እንዲህ አይነቱ ነገር መንግስትን ያሳስበውም ይላሉ።
ዘንድሮ መቼም ብዙ ቲያትር ልናይ ነው። የፖለቲካ ቲያትር የሀገር ሰው ብዙ አባባል አለው ለዚህ አይነቱ አጠራር ምንድነው እንደ ወጡ ሳይሰራ ወስከምባውን መግለጥ ነው የሚባለው።
ወጡ ሳይወጠወጥ ወስከምባው ላይ ቂጥ
እና እንግዲህ ይሄ የሚያሳየን the psychological makeup of the የሰዎችን የሊደሮችን የምኞታቸውን ፍላጎታቸውን መጥኖ ያለመያዝ ወይም ደግሞ ዳርቻው ምን ያክል ያስኬዳል ብሎ የመመዘን ሳንክን ነው የሚያመለክተው። ሁሉም ተቃዋሚ ድርጅት ኢህአዴግን አትንኩ ያላቸው የለም። ወይም ደግሞ ሁሉም ተቃዋሚ ድርጅቶች ኢህአዴግን ሪፕሌስ አታድርጉ ያላቸው የለም። የምትነኩትም የምትተኩትም ግን በህገ መንግስቱ በተደነገገው መሰረት በሰላማዊ ምርጫ ከምርጫ ሳጥን በሚገኝ ድምጽ ብቻና ብቻ ነው። የስልጣን ሽግግር አሁን በደረስንበት ለሀገራችንም ለህዝባችንም ደህንነት ለህዝባችን ብልጽግና የሚያዋጣው ይሄ ነው። እኛ ዳር ሆነን ሳት እየቆሰቆስን ሌላ በዛ ሳት ውስጥ የሚያልፍ አይነት የትግል ስትራቴጂ የምንቀይስ ከሆነ ፖለቲከኞች አይደለንም፣ የዘመናዊው ፖለቲከኞች አይደለንም፣ አምባጓሮኞች ነው የምንሆነው። በመሆኑም ባመጣ በኃይል በግርግር በማደናገር በመሳሰሉት መንገድ ስልጣንን ላይ ለመውጣት መሞከር ተጎጂ የሚሆነው በዋነኛነት ህዝባችን ነው። ይሄ መቆም አለበት ነው። በዛሬው ኢትዮጵያችን ያመጽ የፖለቲካ ዑደት መቆም አለበት። በሰለጠነና ሰላማዊነት ባለው አግባብ መረማመድ መቻል አለብኝ። ይህን ካደረግን እኛ ብጽህናን ልናገኝ አይደለም ወይም ወደ ጽድቅ መንገድ ልንሄድ አይደለም። ይሄንን ካደረግን ለህዝባችን ብልጽግና ማምጣት እንችላለን፣ ለህዝባችን የእድገት መሰረት መጣል እንችላለን። ህዝባችን በፎይታ ህይወቱን መምራት ይችላል። ሌሎች አገሮች ከደረሱበት ደረጃ መድረስ ይችላል። ዘመን እየቆጠረ በሚመጣ ያመጻ የመርዝ ቀንዲል የምንቀምምለት ከሆነ ያውም የመርዙን ቀንዲል እኛ መጀመሪያ ላንቀምሰው የሚጎዳው ህዝባችን ነው ነው የምንለው። ክንወት ሰባት ፍታራሪዎች የሚሉን ግን መፈክራቸው ስልጣን በማናቸው መንገድ ይሄ ጠውረ ልውጥ ዘይቤ መቆም አለበት። የኢትዮጵያ ወጣቶች የፖለቲካ ዛር ምስና ግብር መሆን የለባቸውም። ዘመን እያመጣ የፖለቲካ ውቃቤው በጠየቀው ቁጥር መስዋዕት የሚሆን ወጣት መቆም መቻል አለበት ነው። አሁንማ ከወጣቶችም አልፈው የፖለቲካ አራራ ለመወጣት አዛውንቶችንም ማሰለፍ ጀምረዋል። የሚያስጨንቀን ወይም የሚያስጨንቃቸው ግለሰቦቹ እንዴት ኢህአዴግን እንደሚጥሉት ሳይሆን ለሚመጣው መንግስት አይነት መጨነቅ ማለት ይሄ ፒውርሊ ወይ የፖለቲካ ለበጣ ነው ወይም ደግሞ የፖለቲካ እቦይነት ነው። ይሄ መቆም መቻል አለበት። በዋነኛነት ከዚህ መንግስት በኋላ ለሚለወጣው ለውጥ ማሰብ ነው። በሬዲዮ ኢንተርቪው ሲደረግ አስተዋሳሉ አንዳቸው መሪው ምናስበው እሱ ነው ያስጨንቀን። በምርጫ ዓለም እንሳተፋለን ከምርጫው በፊት ጉድታ ያላችሁ እስከዛ ማን ይጠብቃል የሚባል አይነት መግለጫ። ኢህአዴግ እንደ ድርጅት ትልቅ ድርጅት ነው፣ ስርዓትም ነው። ወደ መንግስት ስልጣን መሸጋገር የሚቻለው የወረዱም እየወጡም ኔሰሰርሊ የትውልድ ላይሆን ይችላል የወጡም እየወረዱም ሰላማዊ በሆነ መንገድ ነው። እና ጉድታ ያላችሁ ምን የሚባለው የጠነኛ የፖለቲካ ሰው አባባል አይደለም እና አቁሙ ነው የምንለው። አመሰግናለሁ።
ጠነስልኝ አምባሳደር፣ መንግስት በሚቋቋምበት ጊዜ ያ መንግስት ተጠሪነት አለው ወይም ባለቤትነት አለው፣ በአዲሱ በዲሞክራሲ አነጋገር ደግሞ ወኪልነት አለው። ለመሆኑ እነዚህ ሰዎች ውክልና አግኝተዋል ወይ? ከኢትዮጵያ ህዝብ የኢትዮጵያን ህዝብ ጠይቀውታል ወይ? እንዳውም ከመሪነት አልፋችሁ ሽብር ፍጠሩልን እባካችሁ ብሎ በማዘዣም ይሁን በቃል ቢሆን ከኢትዮጵያ ህዝብ በእንግሊዝኛ አነጋገር ማንዴት ይባላል፣ ይህንን ማንዴት ማን ነው የሰጣቸው ለነዚህ ሰዎች?
በአሁን በደረስንበት የፖለቲካ environment ወይም ደግሞ ምህዳር የህጋዊነት ወይም የሌጂትመሲ ምንጭ የሚገኘው ከህዝብ ነው። ወደ መንግስት ስልጣን ለመምጣት የሌጂትመሲ ዋንኛው ህጋዊነት የሚቀዳውም ከህዝብ ነው። እንደ ፖለቲካ ድርጅት ኦርጋናይዝድ ለመሆን ምናልባት የግለሰቦች ፈቃድ፣ የግለሰቦች መሰባሰብ እና እንደ ፖለቲካ ድርጅት ደግሞ ፕሮግራም፣ አላማ፣ የትግል ስትራቴጂ ነድፎ መንቀሳቀስን ሊጠይቅ የሚችል ይመስለኛል። የሆነ ሆኖ ግን እነዚህ ሰዎች እንደ ህዝብ ተወካይነት ማንዴት የላቸውም። የህዝብ ተወካይነን ህዝብ ይወከለነን የሚሉ ከሆነ ይሄ የተገባም ብቻም ሳይሆን ማሳሳትም ነው። የሚያሳሱትም ደግሞ ተከታዮቻቸውን ብቻ ሳይሆን ራሳቸውን ነው። ምክንያቱም የሌጂትመሲ ምንጭ ከምርጫ ሳጥንና ሳጥን ብቻ የሚገኝ ነው። አሁን በዘመናችን በደረስንበት ደረጃ በዚህ አንጻር ምናየው ከሆነ መልሱ ይሄ ይመስለኛል። የሆነ ሆኖ እንግዲህ የግንቦት ሰባት ሰዎች የፖለቲካ ህልም ይታያቸዋል። በፖለቲካው ህልም ውስጥ በዋነኛነት ገዝፎ የሚታያቸው የራሳቸው ተክለ ሰውነት ነው። ማለም ይችላሉ ካለሙ አይቀር ግን ወደ እውነታው ዓለም መጠጋት መቻል አለባቸው። ወይም ደግሞ የፖለቲካ ስልጣን ህልም ካለ ይሄንን የፖለቲካ ስልጣን በደም ላይ ሳይሆን በሳጥን ሊያገኙ በሚችሉበት መንገድ ማለም መቻል አለባቸው። እኔ ግንቦት ሰባት የሚባለው ድርጅት እንደኔ ግምት በራሱ ላይ የተኮሰም ብቻም ሳይሆን በራሱ ላይ ሸምቀቆ ያስገባ ነው ይመስለኝ። ተኮስ ተደናለ ሸምቀቆ ከገባ ግን የሚያጠርፍ ካለ አጠርፍ እና የፖለቲካው ተዋናይነቱ ከሚገባው በላይ ሾሮ አንድ ምዕራፍ ላይ ደርሶ ተንገጫቅጆ ላይመለስ የቆመ ነው ይመስለኝ። የሚጠቀሙባቸው ስልቶች የታወቁ ናቸው። እሱ እንዳሉት ሊከተሉት የሚፈልጉት አግባብ ሳይደብቁም በየአደባባዩ የነገሩን አጉራጠን የሆኑ ከውጭ ሀገር በካርቦን ኮፒ የተቀዱ የሚመስሉ የነውጥ ዘይቤዎች ናቸው። የነውጥ ዘይቤዎቹ ደግሞ በአድማ በመሳሰሉት መንገዶች ብቻም የሚገደቡ ሳይሆን በህይወትና በነፍስ ላይም ያነጣጠሩ ናቸው። አንዱ ይሄ ነው። ሁለተኛ አንዳንዶቹን ግለሰቦች ቅድም እንደጠቀሱት አጣሉ ምን ያክል ቪሽየስ እንደሆኑ ዊኖት ግልጽ ነው። የተለያዩ ስትራቴጂዎች አሉ። ውስጥ ሆነ ገብተ መስራት ቀኝ እጅን በግራ እጅ ማስቆረጥ የሚባሉ ማኪያቬሊያን የሆኑ ስትራቴጂዎችን ሲያውጠነጥኑ አድረው ሲያውጠነጥኑ የሚያነጉ ግለሰቦች እንዳሉ እናቃለን። አሁን አስታውሳለሁ አንድ እንትን ላይ ሰላማዊ ትግልን የሚፈልጉ ፓርቲዎች የያዙት ምርጫ በር ማንኳኳት ነው፣ የኛ ደግሞ በር ሰብሮ መግባት ነው የሚል ዘዴ ሲያስቀምጡ እናያለን። በር ሰብሮ መግባት ምን ማለት ነው? በአመፃ ዘዴ ወርድፎ ማለት ነው። ይሄንን ለማድረግ ደግሞ ከውጭ አይዞባይነት ብቻ ሳይሆን ከውስጥ ሆኖ በሩን የሚጭርላቸው ሰዎች የመፈለግ አዝማሚያም ታያለን እንደ ትግል ስትራቴጂ። ብዙዎቻችን በዚህ ትግል
እንግዲህ
ፍነናና ይሄን ነው ይመስለው።
በጣም በጣም ነው አምባሳደር ታዬ አስቀስላሴን እናመሰግነው በአድናቾቻችን ስም ዛሬ ስለሰጡን ማብራሪያ።